ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ጥቅምት 29 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም
ወያኔ እንደ እስስት መልክ ሊቀይር መጣርም አንዱ ስልቱ ነው። በግምነቱ ጸንቶ ቆየና መቀያየሩ ከበድ ያለው ቢመስልም ለማደናገርና ራሱን ለማዳን መሞከሩ አይቀሬ መሆኑንም ማወቅ ያሻል። ተንኮሉንም ከግብ ለማድረስ ህዝብን እርስ በርስ በማጋጨት በሰሞኑ የተያዙት ወያኔ ወይም ትግሬ ሆነው እንደተገኙት ሁሉ ለምድ ለብሶ የራሴው ያለውንም የትግራይ ተወላጅ ሊያጠቃና በሌሎች ሊያሳበብ ይችላል።
ወያኔ በሀገራችን ላይ ያጠመደውን ፈንጂ በራሱ ላይ እናፈንደ በሚል ርዕስ የሰሞኑን የሀገራችን ሁኔታና የወያኔን ህዝብን አፋሽቶ በአምባገነንነት ለመቆየት የሚጠቀምበትን ሴራ በሚመለከት የቀረበ ጽሑፍ ነው። እዚያም
ኢህአፓ ጭቁኑ ኦሮሞ መብቱን ማግኘት አለበት ብሎ በአጠቃላይ በሀገር አቀፍ ደረጃ ለዲሞክራሲ ከሚያካሂደው ትግል ጋር አቆራኝቶ ሲታገል ለኦሮሞ ህዝብ መብት ቆሚያለሁ ብሎ ከተገኘው ከኦነግ መስመርና አቋም ጋር ግን መጣጣም አለመቻሉ ምስጢር አይደለም። ኢህአፓ በአቋም ከኦነግ የተለየው ለምን ለኦሮሞ ህዝብ መብት ቆሚያለሁ የሚል ድርጅት ተቋቋመ በሚል ሳይሆን ይህ ድርጅት የኦሮሞን ህዝብ ኢትዮጵያዊነት በመሰረዝ ባዕድ ነን፣ ከኢትዮጵያ ህዝብ ጋር የምንዛመደው በአዳም ልጅነት ነው፣ በግድ ተገንጥለን ኦሮሚያን ማቋቋም አለብን ብሎና ወደ ጥበት ጽንፈትም ተስፈንጥሮ በመገኘቱ ነው።
ኢህአፓና የኦሮሞ ህዝብን ትግል በሚመለከት የቀረበ ጽሑፍ ነው። በመጨረሻም
ህብረት ያስፈልጋል ሲባል ብዙ ዓመታት ያለፉ ሲሆን የተደረጉ ሙከራዎች መሰረትና ትምህርት አድርጎ እንደገና መሞከሩ አሁንም አስፈላጊ ነው። አንዳንድ ራሳቸውን ለትዝብት የዳረጉ ቡድኖች በራሳቸው ትግል ብቻ አገርን ነጻ የሚያወጡ አስመስለውና ታብየው ቢቀርቡም አቁ ውሎ አድሮ በህዝብ ሁሉ የታወቀ ነውና በዘር በጥቅም የተሳሰረን አረመኔ ያገዛዝ በተናጠል ማሸነፍ እንደማይቻል ግልጽ ከሆነ ውሎ አድሯል። ባይሆንም ማኖሮ ወያኔ 25 ዓመታት በጫንቃችን ላይ ባልቆየ ነበር።
ህብረት ውጣ ውረድ በሚል ርዕስ በቀረበ ጽሑፍ ክፍል አንድ ዝግጅታችንን እናጠናቃለን። አሁን ወደ ዜናው።
በምንጃር ሸንኮራ ባረርቲ ከተማ በወጣቶችና በከተማዋ ነዋሪዎች ከፍተኛ የተቃውሞ ሰልፍ መካሄዱን በህብረተሰብ ሚዲያ ከተገኘ መረጃ ማወቅ ተችሏል። በሰልፉ ላይ የተለያዩ ጥያቄዎችና መፈክሮች የቀረቡ ሲሆን ከነዚህ ውስጥ ለወጣቶች የሥራ ዕድል አልተፈጠረም፣ ለኢንቨስተር ፓርክ ተብሎ ከዳር ሷደሮች ለተወሰደው መሬት ተመጣጣኝ ክፍያ አልተደረገም፣ የግብሩ ሥርዓት ፍትሃዊ አይደለም፣ የዘይትና የስኳር ችግር ይፈታ፣ ለመብራት ችግር ዘለቂታዊ መፍትሄ ይሰጥና የሚሉና ሌሎችም ይገኙበታል። ሰልፉ ከመካሄድ በፊት ለ13 ቀናት ያህል በተከታታይ መብራት ጠፍቶ እንደነበር የተገኘው መረጃ በተጨማሪ ይገልጻል። በመቱ ዩኒቨርሲቲ ሲማሩ ከነበሩ 132 የትግራይ ብሔረሰብ አባላት ከሆኑ ተማሪዎች ውስጥ 65 የሚሆኑት ለደህንነታችን እንሰጋለን በሚል ምክንያት ወደ ጋምቤላ ሄዱ መሆናቸው የዜና ምንጮች ገልጸዋል። የመቱ ዩኒቨርሲቲ አስተዳዳሪዎች ለደህንነታቸው ዋስትና በመስጠት ቃል ገብተው እንዲመለሱ ጥረት ቢያደርጉም ተማሪዎቹ አንመለስም በማለታቸው ወደ መቀሌ የተወሰዱ መሆናቸው ታውቋል። በተያዘ ዜና የወያኔ አጋዚ ጦር ወደ ዩኒቨርሲቲው ለመግባት ሙከራ አድርጎ በዩኒቨርሲቲው አስተዳዳሪዎች ተቃውሞ ለመግባት ሳይችል ቀርቷል። ተቋርጦ የነበረው የወያኔ ማዕከላዊ ኮሚቴ ስብሰባ ከጥቂት ቀናት በፊት ተጀምሮ አሁንም የቀጠለ ሲሆን በተለያዩ ጉዳዮች ላይ አለመግባባት እንዳለ እየተሰማ ነው። አለመግባባት የተፈጠሩባቸው ጉዳዮች በርካታ ሲሆኑ ዋነኛው ግን አሁን በሀገሪቱ ውስጥ ያለው ችግር እንዴት እንፍታ በሚለው ላይ መሆኑ እየተሰማ ነው። ወያኔ ቁንጮ መሪዎች መካከል ከፊሎቹ ያለንን ወታደራዊ ኃይል አጠናክረንና ከሻቢያም ጋር ቢሆን ግንኙነታችን አስተካክለን እንደቀድሞ ተቆጣጥረን እንሂድ እያሉ ሲሆን፣ ሌሎች ደግሞ መጠነኛ ለውጥ ማድረግ የግድ ያስፈልጋል የሚሉ መሆናቸው ይወራል። ኢትዮ ቴሌኮም የተባለውና በወያኔ ድርጅት ቁጥጥር የሚንቀሳቀሰው ድርጅት በውጭ ምንዛሪ እጥረት ምክንያት ስራውን ለማከናወን ለሚያስፈልጉ ዕቃዎችና የካፒታል ግዢዎች መክፈል ያልቻለ መሆኑን ገልጿል። የተቋሙ መሪዎች ለወያኔ ፓርላማ አባላቶች ሰኞ ጥቅምት 8 ቀን 2010 ዓ.ም ምረት ባደረጉት ገለጻ በውጭ ምንዛሪ እጥረት ምክንያት በውጭ አገር ያሉ ብድሮችን ለመክፈል ያልተቻለ መሆኑን ገልጸው አዳዲስ ዕቃዎችንም ለማስገባት እንቅፋት እንደገጠማቸው አስረድተዋል። የውጭ ምንዛሪ በአገር ደረጃ ችግሩ ካልተቃለለ እየተባባሰ ሄዶ በሚቀጥለው ዓመትም ይበልጥ አሳሳቢ ደረጃ ላይ ሊደርስ እንደሚችል ተገምቷል። በተያዘ ዜና ኢትዮ ቴሌኮም በተባለው ተቋም የሚሸጡ ለሞባይል የሚሆኑ የኢንተርኔት ፕላኖች በአጭር ጊዜ ውስጥ እያለቁ ዜጎችን እያማረሩ መሆናቸው ተገልጿል። 25 ሜጋባይት የሆነ ፕላን ለ24 ሰዓት ይቆያል ቢልም በጥቂት ደቂቃዎች ውስጥ እንዲያልቁ ተደርገው ከፍተኛ ዝርፊያ እየተካሄደ መሆኑ ተነግሯል። አንዳንድ ወገኖች ከዝርፊያው ባሻገር የወያኔ ባለስልጣኖች ዜጎች ወደ ኢንተርኔት እንዲያገቡ የሚጠቀሙበት መንገድ መሆኑን ይጠቁማሉ። እሸቱ ዓለሙ በደርግ ቀይ ሽብር ወቅት በኢሃፓ አባላትና በሌሎች ዜጎች ላይ ከፍተኛ ግድያና ጭፍጨፋ በማካሄድ ወንጀል ተከሶ በሆላንድ አገር ሄግ ከተማ ፍርድ ቤት መቅረቡን መዘገባችን ይታወሳል። ረቡዕ ጥቅምት 19 ቀን 2010 ዓ.ም ምረት በዋለው ችሎት ላይ የአቃቤ ሕግ አባላት በሰጡት የማጠቃለያ የክስ ማብራሪያ እሸቱ ዓለሙ በሰራው ወንጀል የዕድሜ ልክ እስራት እንዲፈረድበት ጠይቀዋል። ጋዜጠኛ ኤልያስ ገብሩና የሰማያዊ ፓርቲ አባል የነበረው ዳንኤል ሽበሺ ከተከሰሱበት ወንጀል ነጻ እንዲሆኑ ረቡዕ ጥቅምት የፌዴራል ከፍተኛ ፍርድ ቤት አዟል። ኤልያስ ገብሩና ዳንኤል ሽበሺ የታሰሩት ባለፈው ዓመት ህዳር 9 ቀን 2009 ዓ.ም ተመረሰ ሲሆን በአስቸኳይ ጊዜ አዋጁ ወቅት ክልክል ነው የተባለውን ሁለት እጆችን ወደ ላይ አውጥቶ በማጣመር ተቋማቸውን በመግለጻቸው ነው። ጉዳያቸው ውሳኔ ባያገኝም የተወሰኑት ወራቶች ከታሰሩ በኋላ በነሐሴ 2009 ዓ.ም ተመረተ እያንዳንዳቸው በ50,000 ብር ዋስትና የተለቀቁ መሆናቸውም ይታወቃል። ኤልያስ ገብሩ በዚህ ክስ ነጻ ሆናል ቢባልም ባለፉት 3 ዓመታት ሲከራከር የነበረውና የእንቁ ጋዜጣ አዘጋጅነት የቀረበበትን ክስ ገና ያልተወሰነ በመሆኑ ፍርድ ቤት መመላለሱ አይቀርም ተብሏል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። አልሸባብ የተባለው ድርጅት 4 ሰዎችን ሰላዮች ናቸው በሚል በማዕከላዊ ጁባ በሚገኘው ቡዋሌ በተባለው ከተማ ውስጥ በአደባባይ የገደላቸው መሆኑ ታውቋል። ሰዎቹ የተያዙት ከሳምንታት በፊት ሲሆን በምርመራ ሰላይነታቸው ተደርሶበታል በማለት የአልሸባብ ቃል አቀባይ መግለጫ ሰጥቷል። ቃል አቀባዩ ተይዘው ከተገደሉት ውስጥ ሁለቱ በወያኔ አገዛዝ የተላኩ ናቸው በማለት የዘረዘረ ሲሆን ሌሎች ሁለቱ ደግሞ በሶማሊያ መንግስት መላካቸውን ጨምሮ ገልጿል። የዚምባብዌ ፕሬዝዳንት ሮበርት ሙጋቤ ሰኞ ጥቅምት 9 ቀን ከስልጣን ያባረሯቸው ምክትል ፕሬዝዳንት ኢመርሰን ማንጋውጋ ፕሬዝዳንቱ ከስልጣን ለመውረድ አቅደዋል የሚል የሐሰት አሉባልታ ያሰራጩ እንደነበረና ጠንቋይ ዘንድ ሄደው ሙጋቤ መቼ እንዲሞቱ ጠይቋል በማለት በይፋ ክስ መስርተውባቸዋል። ሚስተር ሙጋቤ ይህን የተናገሩት በሺህ ለሚቆጠሩ ደጋፊዎቻቸው ስለወሰዱት እርምጃ ማብራሪያ በሰጡበት ጊዜ ነው ተብሏል። ከስልጣን በተባረሩበት ወቅት በውጭ አገራት የነበሩት ኢመርሰን እስከ መጨረሻው ድረስ ትግላቸውን እንደሚቀጥሉ ለዜና ምንጮች ገልጸዋል። በታንዛኒያ በአንድ ትምህርት ቤት የፈነዳ ቦምብ 6 ተማሪዎችን የገደለና ከ20 በላይ ያቆሰለ መሆኑን የዜና ምንጮች ገልጸዋል። ተማሪዎቹ ሊሞቱ የቻሉት አንድ ምክንያቱ ባልታወቀ ብረት መሳይ ዕቃ ሲጫወቱ ድንገት በመፈንዳቱ ነው ተብሏል። ትምህርት ቤቱ የሚገኘው በታንዛኒያና በብሩንዲ ወሰን አካባቢ በመሆኑ የፈነዳው የእጅ ቦምብ ሳይሆን አይቀርም የሚል ግምት ተሰጥቷል። የታንዛኒያ ባለስልጣኖች ሁኔታውን እየመረመሩት መሆኑን ተነግሯል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ያልበሉት ይትገቡ የደበዘዙትም ይድመቁልን ያብሩ ካቴናዎች ሁሉ ጭንቀትን ይሰሩ መታክት መሰንችት ሁሌም ከኛ ይራቅ የደስታው ቀን ይመጣ በጫፋ በሳቅ ሐዘንን ፈቀቅ ደስታህን ደመቅ አገርን ጠበቅ
ያኒ በአገራችን ላይ ያጠመደውን ፈንጂ በራሱ ላይ እናፈንዳ። ወያኔ ከሆነ ካልሆነ ባይ ቡድን ነውና ለክፉ ቀን በሚል አገራችን ኢትዮጵያ ላይ ብዙ ፈንጂ አጥምዷል። ከሆነልን ኢትዮጵያን ገስቶ ማሸናከል ካልሆነ ደግሞ ትግራይን መገንጠል ሲል እንደነበር የምንረሳው አይደለም። የሚፈራው የውድቀቱ ቀን እንዳይመጣ ማገጃ ያጠመደው ፈንጂ ሲፈነዳብን የቆየ ቢሆንም ቢጎዳንም ለመጨረሻው ደግሞ በሚል ቦምቦች ቀብሯል። ቀውሱ ሲያይልበትም ሊያፈነዳቸው እየጀመረ ነው። ከደደቢት ጀምሮ በጸረ ኢትዮጵያው ጎዳና መጨሊል ሲነሳ ዋና መሳሪያው አድርጎ የተነሳው የኢትዮጵያን ህዝብ እርስ በርሱ መከፋፈልና ማዳከም ነበርና የመጀመሪያው መርሃ ግብሩ የኢትዮጵያ ህዝብ ባለው የርስ በርስ ቅራኔ አንድ ላይ መኖር አይችልም፣ የሸዋ አማራ ወይም አማራ በጥቅሉ የጭቁን ህዝቦች ጠላት ነው፣ ትግራይም ሌሎችም መገንጠልና የራሳቸው ነጻ አገር ሊኖራቸው ይገባል የሚለውን ሲያስተጋባና አንድ ኢትዮጵያ ያሉትን እንደ ኢሃፓ አይነቶቹን ድርጅቶች ትምክህተኛ በሚል ሲያወግዝም ሲያጥላላም ሲያጠቃም ነበር። ይህን ገንጣይና ጸረ ኢትዮጵያ አቋም ከማንም በፊት አጋልጦ የታገለው ኢሃፓ እንጂ ማንም ሌላ አልነበረም። ይህን በታሪክ የተረጋገጠ ሐቅ አይናቸውን ጨፍነው የሚክዱ ድርጅቱን የወያኔና የገንጠላ አጋር ብለው ሊያቀርቡ ሲንፈራገጡ ስናይ ግባቸው كيسينا اكويمونون ماوك الكبدنم وياني يكففل بومبوني افن الدو غنا بدد دبيت ناقفا سال نبرنا يغارا ايتيوبياوي تغلن تطيفو كشابياج اماسر ودقو تغلونم صرا امارا بمير فرجو لامتا تندفاد فونا بدم تچوالقو بصرا ايتيوبيا باعدان دغاف لسلطان ليبقا تشلوال لسلطان سيبقام هزبن ارس ورس ماناكسون بيفا غفتوبت አንቀጽ 39ንና የክልል ሽንሸናን አስፍኖ በዲሞክራሲና ራስ አስተዳደር ሽፋን ኢትዮጵያና ኢትዮጵያዊነትን አደባይቶ የሀገር መከበሩ በድንበሩን ትቶ ኤርትራን አስገንጥሎ ወዘተ ኢትዮጵያን ለማጥፋት ጉዞውን ቀጠለ ለባዳን አደረ መሬታችንን ለሱዳን ሳይቀር ሰጠ የጎንደር ወሎን ወዘተ መሬት እንደ ባዕድ ሰርቆ ነጥቆ ለራሱ ትግራይ ሰጠ تاريخن عراكسة دمافسسة اسرانيوچن سايكر باو دكت آلفرد رشانة باكسوم مناغ باچوولو بهز بيگارا تاريخ تسالكة دفارونينا موكرونينا تورنت لسراب باچوولو زاتة يراسون بهرسب ورقنا ليوبلو عموكاشتو ليلوچن عراكسة سنتو تورتو تنقرو إزالكال زاريم የወያኔ ዋናው ፈንጂ የህዝብን እርስ በርስ የማናከሱና የማበጣበጡ ነው ጀምሮታል ያስፋፋዋል በቀድሚያ አማራውን ለይቶ ማጥቃት ለጥቆም ሌሎችንም ማፋጀትና መፍጀት ህዝብ ሲዳማ ትግራይን መገንጠልና መጥበቅ የተከፋፈለ ህዝብ አገሩን ማስከበር አይችልምና ወያኔ ነጻ ትግራይን ተንደላቅቄ ገላ ሰድጄ እገዛለሁ ብሎ ለሚያውቀሸት የኢትዮጵያውያን መከፋፈል ወሳኝ ነው ይህን ለማስወገድ ህዝብ እርስ በርሱ እየፈጠረ ያለው መረዳዳትና ህብረት ድንቅ ነው ሊባል የሚገባው ነው ወያኔም ሆነ ቀጥረኞቹ ጽንፈኞች አልተደሰቱም ለዚህም ነው ተንኮላቸው ገና ይደራልና ጠንቀቅ ነቃንበል የሚለውን ምክር የምንደጋግመው በዚህ የክፍፍል ዘመቻውና ሲራው ዋናው ትኩረቱም በትግራይ ህዝብ ላይ መሆኑ የሚዘነጋ መሆን የለበትም ወያኔ ላሉት አገራት ፍቅዶቹ ሁሉ የትግራይ ህዝብን ድጋፍና ይሁንታ ይፈልጋል ለዚህም ነው የትግራይን ህዝብ ከሌላው ንጥሎ ሊፈጁህ ነው ብሎ አስፈራርቶ በራስ መከላከል ሽፋን ከጎኑ ሊሸጉጥ በመጣር ላይ ያለው በጎንደር በየቦታው ትግሬዎች ተገደሉ ተፈናቀሉ የሚለው ጩኸት ቋሚ ቅስቀሳው የዚሁ አካል ነው ለዚህም ነው የትግራይ ህዝብ ምሁሩ አርሶ አደሩ ወታደሩ ፖሊሱ ሴቱ ባልቴቱ ተማሪው ወጣቱና ታሪካዊ ዋዛውንቱ ሁሉ የወያኔን ተንኮል አሽቀንጥሮጥሎ በኢትዮጵያዊነት ከመላው የኢትዮጵያ ህዝብ ጋር በማበር ጸረ ወያኔውን ትግል እንዲያጠናክር ሳንታክት ጥሪ የምናደርገው የትግራይ ህዝብ ስሬቱ ማንነቱ ተቆሞ ሁሉም በኢትዮጵያዊነት የሚገለጽና እውን የሚሆን ነው የሌላውም ህዝብ እንዲሁ ስለዚህ ወገን የሆነውን የትግራይ ህዝብ ለማቀፍና በጸረ ወያኔው ትግል ለማሰለፍ ሙሉ ትኩረትና ጥረት መደረግ ያለበት ወያኔ የመልኳን ሲሏት የጠባዩን ነውና ምንኛ እርቀ ሰላም ቢባል አቋሙን ጠባዩን የሚተው አይደለም ድርድር ብላችሁ በከንቱ አትልፉ እርቅ ብላችሁ ራሳችሁን አታድክሙ ትግሉንም አታደናግሩ ስንል የቆየነው ለዚህ ነው ማለትም ከወያኔ ጋር ከእንግዲህ ሊመጣ የሚችል እርቅ ወያኔን ማስወገድና ሲወገድ ብቻ ነው የተጠጋገነ ወያኔን መሸከሚያው ጫንቃችን እንቢካለ አመታት አልፈዋል ወያኔ እገሌ ሥራ ለቀቀ እገሌ ተቀየረ ብሎ ጉልቻ ወዲያ ወዲህ ቢያደርግም የበላይነቱን በማደናገር ሊቀጥል የሚጠረና እየጣረም ያለ ነውና ለዚህ ጮሌነት ሰለባ ልንሆን መጠበቅ የለበትም በረከት ከመይረባው ስልጣኑ ለቀቀ ወይም እንዳየነው ስባት ከወያኔ አመራር ወጣ የግለሰቦቹን ዋና ስልጣን ሆነ የወያኔን የበላይነት ቅንጣትም አይቀንስም አይለውጥም ወያኔ ነገ ከተኮላሹ ተቃዋሚዎችና ከቅጥረኞችና የባዕድ ሎሌዎች ጋር አዲስ የሽግግር ሂደት ሊጀምር ተነሳው ቢል ማንም አገር ወዳድ ዜጋ በዚህ የሚደናገር ሊሆን አይችልም ዛሬ ለወያኔ ያለው አማራጭ ከስልጣን መወገድ ነው ሌላ የለውም ወያኔ በተመክሮ የሚሻሻል አይደለም ከጥረኞቹን ተቃዋሚዎቹ አድርጎ በሰሞኑ ሊያቀርብ ደፋ ቀና የሚለው ከንቱ ነው። ኦህዴድ ተባለ በአዴን ቁንጮቹ እንደ ወያኔ ተጠያቂዎች ናቸው። ንሳ ሲገቡም ማለትም ከልብ ምረትን ሰጪ ህዝብ እንጂ ማንም ሌላ ኃይል ሊሆን እንደማይችልም ግልጽ ነው። ወያኔ ኢትዮጵያን ለማፈራረስ ዋናው ፈንጂው ህዝብን መከፋፈልና ማጫረስ ነው ብለናል። ሻቢያ ግንጠላችን እንዲደላደል በኢትዮጵያ የኛ የሆነ አገዛዝ ሊኖር ይገባዋል ማድረግም መቻል አለብን ብሎ ነበር። ሞክሮም ነበር ሳይሳካለት ቀረ እንጂ ዛሬ ሻቢያም ራስ ወደ ቀውስ እያመራ ነውና የትግራይ ትግረኛን አማራጭ ነፍስ ሊዘራ ገልበጥ ገልበጥ እያለ ነው። ይህ ተለጣፊዎችን ደስተኛ የሚያደርግ ሂደት ከቅዠትነት እንዳያልፍ ህዝብ ሁሉ መረባረብና ማክሸፍ እንዳለበትም ተደጋግሞ የተነገረ ነው። ወያኔ እንደ እስስት መልክ ሊቀይር መጣርም አንድ ስልቱ ነው። በግምነቱ ጸንቶ ቆይቶና መቀያየሩ ከበድ ያለው ቢመስልም ለማደናገርና ራሱን ለማዳን መሞከሩ አይቀሬ መሆኑንም ማወቅ ያሻል። ተንኮሉንም ከግብ ለማድረስ ህዝብን እርስ በርስ በማጋጨት በሰሞኑ የተያዙት ወያኔ ወይም ትግሬ ሆነው እንደተገኙት ሁሉ ለምድ ለብሶ የራሴው ያለውንም የትግራይ ተወላጅ ሊያጠቃና በሌሎች ሊያሳብብ ይችላል። አፋኝ ቡድኖች ሰልጥነውና ተመርቀው ወጥተዋል። ስምሪታቸውንም መገመት እንችላለን። ነቅተን መጠበቁ የወያኔን ፈንጂ የሚያከሽፍ ይሆናል ማለት ነው። አንዳንዶች ወያኔ ምን ቢሆን ምን የባዕዳን ወረራን አይጋብዝብንም ሲሉ ይደመጣሉ። ይህን እርግጠኝነት ማን እንደሰጣቸውና ከየት እንደመጡት ግልጽ አይደለም። ወያኔ ስልጣኑን ለመጠበቅ ለሱዳን መሬታችንን ያውም ስንት ደም የፈሰሰለትን መቸሩ የሚረሳ አይደለም። ለባዕድ ኃይልም የጦር ሰፈር ሰጥቶ በባዕድ ትዕዛዝም የአገራችንን ልጆች አጓጉዞ ለእልቂት እየዳረገ ነው። ወያኔ በአሰቃቂ ጭካኔ ስንቱን ዜጋ ገሎ አገሪቷንም ዘርፏል። ትግራይ እንዲለማ በሚል ፈሊጥ መላ ኢትዮጵያን ሲያደማ ቆይቷል። አሁንም እንደቀጠለ ነው። ወያኔ ለወዳጁ ቅሌት ይዟል በእጁ ነውና ምን ሊቀባቡት ቢሞክሩ ከጭቃ የገባ እሪያ ወይም ከርከሮ መሳዩ ወያኔ አስከፊ ገጽታውን ሊቀይር ሊያሻሽል ከቶም አልተቻለውም። የቀበሮ ባህታዊ ከበጎች መሃል ይጸልያል ነው ወያኔ። ወያኔን ያዳቆነ ሰይጣን እያቀሰሰው ነውና አዲስ ይዞታ የምንጠብቅበት አይደለም። ደጋግመን ያልነው ለወያኔ ጠበሉ የህዝብ አመጽ ነው። የደደቢትን አገር አጥፊ ዛር ማውጫውና ማስወገጃው ፍጹም ጸረ ወያኔ ምህረት አልባ ህዝባዊ ትግል ነው። ዋናው ፈንጂው ህዝብን ከፋፍሎ ማፋጀት ነውና ይህ እንዳይሆን መድኃኒቱ የህዝብን አንድነት ማጠናከር ነውና በህዝብ መሃል ወያናዊ ንፋስ እንዳይገባ ነቅተን መከላከል መጣር አለብን ማለት ነው። ጠመንጃችን መወደር ያለበት በወያኔ ላይ ብቻ መሆን ይገባዋል ማለትም ነው። በመሆኑም የህዝብ ወገን መስለው ህዝብን ሊያናክሱ የሚጠሩትንም ልናሳፍራቸው ያስፈልጋል። አንድነታችን ከተረጋገጠ፣ ኢትዮጵያዊነታችን ከተለሰነ ወያኔ ሲባል እንደነበረው ከመንደር አይጥነት አልፈም። ኃይል የተባበረ ህዝብ ናት። ወያኔ መውደሚያውና ጊዜው ደርሷልና በመሃላችን ስንጥርም ሳይገባ አንድ ሆነን ኢትዮጵያን ለማዳን ለማስመለስ የጋራ አገራችን ብለን ለትግል ቆርጠን እንነሳ። ድል ለመላው የኢትዮጵያ ህዝብ ጸረ ወያኔ ትግል።
Thank you.
አድማጮቻችን በማስከተል በኢሃፓ በተከታታይ ከወጣው ማንያውራ የነበረ ከሚለው ጽሑፍ ክፍል አንድና ኢሃፓና የኦሮሞ ህዝብ ትግል በሚል የቀረበውን እናሰማለን።
ያልነበሩና ያላወቁ አሊያም ቀን ቢሆኑም የተሳሳተውን አምነው የሚያወሩ በርከት ባሉበት በአሁን ወቅት ወይም ከጥፈት ቤተ መንግስት ገብታ የሟች መለስ ዜናዊና የጀሊዎቹ ሐሳብ ተሰማርተውባት ባለው በአሁኑ ጊዜ ኢሃፓ ላይ ልዩ ልዩ ትኩረት ተደርጎ የስም ማጥፋቱ ዘመቻ እየተካሄደ በመሆኑ ማንያውራ የነበረ በሚል አጠቃላይ ርዕስ የድርጅቱን መሰረታዊ አቋሞች በተከታታይ እያብራራን እናቀርባለን። በዚህ ረገድ የድርጅቱን ታሪክ ባስፈለገበት መዳሳችንና ራዩ መርሁንም ማቅረባችን የግድ ይሆናል። በመጀመሪያ ደረጃ ርዕሳችን አድርገን የወሰድነው ኢሃፓና የኦሮሞ ህዝብ ትግል የሚለው ነው። ድርጅቱ አንድም የኦሮሞ ህዝብን ትግል የተቃወመ አስመስለው የሚያቀርቡና የሚጽፉ ሲኖሩ፣ በሌላ በኩል ደግሞ የኦሮሞን ህዝብ ትግል ከመደገፍም አልፎ የኦሮሞ ነጻ አውጪ ግንባርን የመገንጠል ፕሮግራም ሁሉ ደግፎ በአስመራ ከኦነግ ጋር እየተመሳጠረና እየሰራ ነው ብለው የሚከሱም አሉ። የኢሃፓ አቋም የትኛው ነው? ኢሃፓ በመስረታ ሂደቱ ወቅትና ከተመሰረተበት ከ1964 ዓመተ ምህረት ጀምሮ የጭቁኑ ህዝብ የእኩልነት መብት በግልጽ ደግፎ የወጣ ድርጅት ነው። አብዛኛው የኦሮሞ ተወላጅ ደግሞ በባላባቱ ወይም ፊውዳሉ ስርዓት በነፍጠኝነት ተቀይዶና ማንነቱ ላይ ጥቃት ደርሶበት መብት አልባ ሆኖ የሚማቀቅ ስለነበር ኢሃፓ ለኦሮሞ ህዝብ መብት ቆሟል፣ ታግሏል። የኢትዮጵያ ህዝብ በአብዛኛው በአምባገነን ስርዓት ስር የነበረ ቢሆንም በየረሰቦች ደግሞ በተለየ ደረጃ የሚደርሰባቸውን በደል ኢሃፓ አበጥሮ በማቅረብ ይህም ጭቆና እንዲወገድና የህዝብ ዲሞክራሲያዊ መብት በተከበረበት ሁኔታ የሀገር ዘላቂ አንድነት እንዲገነባ ታግሏል። የኦሮሞ ህዝብን ኢትዮጵያዊነት ለሰኮንድም ቢሆን ያልተጠራጠረው ኢሃፓ የህዝቡን መብት የመንፈግ እርምጃ ህዝብን እያገለለና እያራቀ እያቃረነ በመሄድ ሀገርን ይጎዳል፣ መፈራረቅን ያባብሳል ሲል ትምክህትን በታየበት ሁሉ ተቋቁሞታል። በርካታ የኦሮሞ ተወላጆች የኢሃፓ መስራችም አባልም በመሆን ታግለው የከፈሉት መስዋዕትነት ለዚህ ምስክር ነው። ዛሬ የኢሃፓ ታሪክ ሲጠቀስ ታግለው የተሰውለትን እነገመቹን፣ ታዬ ቶላን፣ ተስፋዬ ሁንዴን፣ ግርማ ቶሎሳን፣ ካሳ ኩማን፣ አባስ ሙስጠፋን፣ ወርዶፋ አያናን፣ ፈቃዱ ገመዳን፣ ታደለ ያደታንና ሺዎችን የኦሮሞ ተወላጆች ስም የጅማዎቹን፣ የሐረሮቹን፣ የሸዋዎቹን፣ የባሌዎቹን ወዘተ መዘርዘር ከቶም የማይታለፍ ነው። ወታደራዊ መንግስት ለኦሮሞ ህዝብ የመጣው ነኝ ብሎ ድጋፍን ሊያገኝ ሲሯሯጥም ኢሃፓ ይህንን ጸረ ህዝብ ስርዓት አወገዘና ታገለ እንጂ እውነትክን ብሎ አልደገፈውም። የሰደድ አባል፣ የቀበሌና የከፍተኛ የአብዮት ጥበቃ አባል ሆኖም በግፉ አልተባበረውም። በዚያን ወቅት ቢሆን ኢሃፓ የኦሮሞ ህዝብ መብት ከበር ብሎ ከመታገል ወደ ኋላ አላለም ነበር። ኢህአፓ ጨቁኑ ኦሮሞ መብቱን ማግኘት አለበት ብሎ በአጠቃላይ በሀገር አቀፍ ደረጃ ለዲሞክራሲ ከመያካይደው ትግል ጋር አቆራኝቶ ሲታገል ለኦሮሞ ህዝብ መብት ቆሚያለው ብሎ ከተገኘው ከኦነግ መስመርና አቋም ጋር ግን መጣጣም አለመቻሉ ምስጢር አይደለም። ኢህአፓ በአቋም ከኦነግ የተለየው ለምን ለኦሮሞ ህዝብ መብት ቆሚያለው የሚል ድርጅት ተቋቋመ በሚል ሳይሆን ይህ ድርጅት የኦሮሞን ህዝብ ኢትዮጵያዊነት በመሰረዝ ባዕድነን ከኢትዮጵያ ህዝብ ጋር የምንዛመደው በአዳም ልጅነት ነው በግድ ተገንጥለን ኦሮሚያን ማቋቋም አለብን ብሎና ወደ ጥበት ጽንፈትም ተስፈንጥሮ በመገኘቱ ነው። የአሁኑ ኦነግ ገና ከመስረታው ሻቢያ የጠላውን ጠልቶ በመነሳትና ኢትዮጵያ ያለውን ሁሉ በአማራትም ክተኝነት በመፈረጁ ከያፓ ጋር ቀና ግንኙነት ሊመሰርት አልቻለም ነበር። ከደርግ ዘመን የተቃራኒ ጎራዎች ሰልፍ ባሻገር ደግሞ ወያኔ ስልጣን ሲዳዳ የኦነግ አመራር ከወያኔ መሰሪ እቅድ በተጻረረ መንገድ አቋሙን ማንጸባረቅ ባለመቻሉ አቶ ሌንጮ ለታ እንዳለው በሎንዶንም የወያኔ ሻቢያና የአሜሪካ የሰላም ጉባኤ ተብዬ በሽፋን ሰጪነት ደረጃ ተገኝቶ ነበር። ከዚያም በሽግግሩ ጉባኤ የወያኔ አምባገነንነት ግልጽ ሆኖ ሳለ ኢትዮጵያዊ ድርጅቶች ለምን ታገዱ የሚል ተቃውሞ ሳይነሱ የኦነግ መሪዎች የወያኔ መሰሪ ሂደት ተባብረው የወያኔ ጦር ሽግግሩ መንግስት ሰራዊት መሆኑን እስከመቀበል ደረሱ። ወያኔ የራሱን ጸረ ኦሮሞ ሴራ ከግብ ለማድረስ ኦዴድ የሚል ተለጣፊ አዘጋጅቶ ያለ የኦነግ አመራር ተገቢውን ግምገማ አካሂዶ የሚያዛልቅ እቅድና ጥንቃቄ ሊኖረው አልቻለም። የኦነግ አመራር የኢትዮጵያን ሁኔታ በሚገባ በማጤንና የብዙሃን የኦሮሞ ህዝብ ፍላጎት በመመርመር ተገቢውን የአቋም ለውጥ በድፍረት ተቀብሎ በኢትዮጵያዊ ድርጅትነት የኦሮሞን ህዝብ ኢትዮጵያዊነት በመቀበልና የመገንጠል ፕሮግራም በመተው ግንባር ቀደም ሚና ሊጫወት ሲችል አልፈለገም ወይም አልሆነለትም። ዛሬም ይህ ድክመት የኦነግን ችግር ገላጭ ሆኖ መገኘቱ አከራካሪ አይመስልንም። ኢህአፓ ኦነግን ሆነ ሌሎችን ድርጅቶች ሲተኙ እነሱም በኢህአፓ ላይ ያላቸውን ትችት ያላቸው መሆኑን አጥቶት አይደለም። ሆኖም በድርጅት አወቃቀር ላይ ያለ ሂስ በህዝብ ትግል ላይ ሊለጠፍ ስለማይችል ኦነግ ሆነ ሌላ መሰል ድርጅት ተወደደም ተጠላም የኦሮሞ ህዝብ ለመብቱ የሚያደርገውን ትግል ኢህአፓ ከመደገፍ ወደኋላ ብሎ አያውቅም። በአሁኑ ወቅት አንዳንዶች ለምን ኦነግ ከሻቢያ አበረ በሚል ሆነ አቋሙን ለምን አላስተካከለም በሚል ምክንያት የወያኔ ጸረ ኦሮሞ ዘመቻን ከማቀዝቀዝ ሲቆጠቡ ኢህአፓ ይህንን አቋም አወገዘ እንጂ ደግፎ የወያኔን ጸረ ኦሮሞ ዘመቻ ከማጋለጥ ወደኋላ አላለም። በጸረ ኦነግነት ሽፋን የሚውገረገረውን ጸረ ኦሮሞነት ታግሏል። ተቃዋሚነን እያሉ የሟቹን የመለስ ዜናዊን ጸረ ኦሮሞ እርምጃ የሚደግፉትን ወይም በትንክት ተይዘው የህዝብን እኩልነት የሚቃወሙትን ዛሬም ኢህአፓ እየታገለ ነው። የኦነግን ባዕድነን መገንጠል አለብን አቋምም ብንቃወምም ኦነግ ጋራ ትግላችን አባልና ክንድ እንዲሆን ከመጣር ኢህአፓ አልተቆጠበም። ኦነግ በወያኔ ጸረ ኦሮሞነትና ጸረ ዲሞክራሲያዊነት ተገዶ ወደ ትጥቅ ትግል ስላመራም ኢህአፓ ሊያወግዘው አልቃጣም። እንደ ነጻ ድርጅትም ኦነግ አጋሬ ማን ነው ለሚለው ጥያቄ የመሰለውን መልስ ቢሰጥ ቢያንስ የሻቢያ ወዳጅ የነበረውና ከተቀመው ከግራ ቀኙ ጋር የሚሰለፈው ሟች መለስ ዜናዊ ሊተቸው የሞራል ብቃት አለውም ብሎ አያምንም። የኦሮሞ ህዝብ በቁጥር ብዛት አንደኛው የኢትዮጵያ ህዝብ ነው። የኦሮሞ ህዝብ በኢትዮጵያ ግንባታ ህልውና መስክ ከፍተኛ ሚናን የተጫወተና እየተጫወተም ያለም ህዝብ ነው። የኦሮሞ ህዝብ መብቴ በአጠቃላይ ይከበር ብሎ የሚያካሂደው ትግል ደግሞ ፍትሃዊና የሚደገፍ የኢትዮጵያን የዲሞክራሲ ትግል የሚያጎለብት ነው። ለዚህ ነው ኢህአፓ የኦሮሞን ህዝብ ትግል ሙሉ በሙሉ የሚደግፈውና ከሀገራዊ ትግል የሚነጥለው አቋም በመቃወም ለኢትዮጵያ በአንድነት እንታገል ሲል ደግሞ ደጋግሞ ጥሪ የሚያሰማው። የህዝብ መብትና እኩልነት ተሰርዞ አንድነት ዘበት ነው። ለጭቆና ደግሞ መፍትሄው መገንጠል አይደለም። ወያኔ የጭቁኑ ብሔረሰቦች አዛኝ ደጋፊ መስሎ አንቀጽ 39ን ደንግጎ ቢሰይምም በተጨባጭ ግን ጸረ መብት ጸረ ህዝብነቱን አረጋግጧል። በብሔረሰቦች ላይ በተለይም በአማራውና በኦሮሞ ወዘተ ላይ እያካሄደ ያለው ዘመቻ የሚታይ ነው። የአንዱ መከራ ከሌላው ቢብስ እንጂ ኦሮሞውም፣ አማራውም፣ ሀዲያውም፣ አኝዋኩም፣ ሶማሌውም ወዘተ ሁሉም የአምባገነኑ የወያኔ አገዛዝ የግፍ ጅራፍ እየቀመሰ ነው። አብሮ በጋራ መታገልና የጋራ ሀገርን ማዳን የሚያስፈልገው ለዚህ ነው። ኢትዮጵያ ከማንም ባላነሰ የኦሮሞ ህዝብ ሀገር ናት። ደምቶላታል። ቢበደልም ሀገሬ ብሎ ሞቶላታል። ይህን መስዋዕትነቱን መና ማስቀረትና ሚናውን ታሪካዊ ቦታውን መሰረዝ ሳይሆን በኢትዮጵያዊነቱ መታገል ነው ያለበት። የኦሮሞ ህዝብ እያደረገ ያለው ይህንኑ ነው። ድርጅቶቹ ነን የሚሉት ሊከተሉት ድፍረቱ ሊኖራቸው ይገባል። ኢህአፓ በተጨባጭ ከኦሮሞ ህዝብ ጎን የሚቆመው በመርህና በእምነቱ መሰረት ሲሆን፣ ብዙሃኑ የኢትዮጵያ ህዝብ መብት ካልተከበረ የሀገርን ህልውና ማረጋገጥ ከቶም እንደማይቻል በማወቁ ነው። የኦሮሞ ህዝባችንን ፍትሃዊ ትግል ሙሉ ድጋፍ እንስጠው።
Kotane gumbingu na darbana mai kanne jire yamali kanna tamo go imbanne tamo go imbanne aha yawa kayo mala ta kayo mala ta yo mal go ne mulata na mergarala ne te ne bakaya ne lengenye ergarara ne Gade tu corrante, nye gara mo ke nye nge nye Ma de mani de, mani ta bisane ma kaba A de, mani ta bisane ma kaba Tu bi vingara to ke sa ma kami tu bi fama Sore sa po karu ku na tu ke joru gare nge Il manama je tu ne tu ta e mu gare ne tu ta e mu gare
and by Colorbell. የናቴ 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 ጡጧ ደርቆ በደረቷ ላይ ተጣብቆ ታናሽ ወንድሜ ጎትቶ ይጠባ አፉን ከፍቶ እንዴት ተስቦ ምን ወጥቶ አባቴም ኮርምት ብሎ ተቀምጦ በመከራና በችግር ገብቶ የልጆቹ መገደል መባረሩ ከሥራ እሱን እያሰበ ብቻውን እያወራ የሚበላ የለ የሚቀመስ ሁላችንም እንባ ማፍሰስ ወደ ጎረቤቱ ልቀላውት ብሄድ ጭስም አይጭስ እሳትም አይነድ ከአንዱ ቤት አንዱ አይሻል ሁሉም በየጓዳው በሰቆቃ ይታሻል። Balingedi Embae Embae Kola Lemina Yali Jinnatin Gunshashara Tinli Gorfona Lerahab Labird Yagalit Onyin Lelimana Lagodana Yavak Onyin የቆሙበትን መሬት ሸርሸራ ከነስራቸው መልስ እንዳይሉ ጠራርጋቸው እምባዬ ኮለል በል ከድንጋይ ቀሃፈር ያጋጨ ታምራቱን ያሳየኝ አፍሳ በል እንግዲህ እምባዬ ኮለል በል።
ህብረት ውጣ ውረድ ድርብ ያብር አንበሳ ያስር እንደተባለው ሁሉ ህዝብ ከተባበረ ማንኛውንም ጠላት ድባቅ እንደሚመታም ግልጽ ሆኖ ያለ ነው። ይህን ያወቀው ወያኔ ህዝብን ለመከፋፈልና ለመግዛት ያላሰለሰ ጥረት አድርጎ አንድን ህዝብ በክልል በጎጥ በጎሳ በሃይማኖት ሸንሽኖ ሁሉንም አናክሶና አዳክሞ ለ25 ዓመታት ፍጹም ስልጣን በቅቶ ከርሞብናል። ክፍፍልን ማስወገድና ማበር መተባበር ለወያኔ ዛር ዋና ማርከሻ ነውና የህዝብ ተባበሩ ጥሪ ባስቸኳይ አውንታዊ ምላሽን ጠያቂ ነው። የህብረት ግንባር ወይም ፖለቲካ ጉዳይ ለብዙዎች እንግዳ አይደለም። በጣሊያን ወረራ ጊዜ ለጠላት ያደሩ ባንዳዎች ቢፈሉም በዘር በሃይማኖት ልዩነት ተሰንገው አርበኞችን አዳኞችና ማሪያ ቴሬዛ ገንዘብ ተሸላሚዎች የነበሩ ቢሆንም አርበኛው ህዝብ በዘረ ጣሊያኑ ትግል ተባብሮና ከፍተኛ መስዋዕትነትንም ከፍሎ አገሩን ሊጠብቅ ችሏል። በዋና መልኩ በዘር በሃይማኖት አልተከፋፈለም። ለጣሊያን ወራሪ የከፋፍለ ግዛም ፖለቲካ ሰለባ አልሆነም። ከሞላ ጎደል አንድነቱን ጠብቆም ነበር ብንል ስህተት አይሆንም። የነበረውን ድክመት ለመሸፈን ሙከራም አይሆንብንም። ባጼው አገዛዝ ግብታዊና የተሰበጣጠሩ ትግሎችና የለውጥ ጥረቶች እንደነበሩ የሚታወቅ ሲሆን የተባበረ ትግል ባለመኖሩ ስርዓቱ ሊቆይብን ችሏል። 44 ዓመት የንቃት ደረጃ በህዝብ ደረጃ ዝቅ ያለ በመሆኑና ለስርዓቱ ድጋፍ ቤተክርስቲያኗን በመስጠቷ አማኙ ህዝብ ከትግል ቢሰናከልም በየቦታው በየመደቡ አመጽ፣ ተቃውሞ፣ አድማና የመፈንቅለ መንግስት ሙከራዎች ተከስተው የነበረው አገዛዝ የህዝብን ሙሉ ድጋፍ ያላገኘ መሆኑን አስመስክረዋል። አጼው ሁሉንም በተራና በተናጠል ሊያፈኑና ሊያሳፍኑ ደልለው ሊያበርዱ እስከ የካቲት 66 ትችለዋል። ኢህአፓ በ1964 ዓ.ም ሲመሰረት ዋና ተልእኮ አድርጎ የወሰደው የህብረት ግንባር ፖለቲካን መከተልና አለን ከሚሉ ኢትዮጵያዊ ድርጅቶች ጋር መተባበር በመሆኑ በጊዜው ከነበሩ ግን የባዕድ ተጽዕኖ ከነበረባቸው ቡድኖች ጋር ሲደራደርና ያብር ሲጥርም ቆይቷል። ኢህአፓ ራሱ እድገቱን ከተራማጅ ኃይሎች አንድነት ጋር በማያያዙ በጊዜው ከነበር አንድ የግራ ክንፍ ቡድንም ጋር ሊዋሃድ የቻለበት ነው። በአንጻሩ ግን የብሔረሰብ ድርጅቶች ነን ብለው ብቅ ብቅ ማለት ሲጀምሩ ገና ከጠዋቱ ግባቸው ኢትዮጵያን ማፍረስ መሆኑን አሰምተው ነበርና የህብረት ጉዳይ የማይታሰብ ሆነ። ይህ ሁኔታ እውን በሆነበትም የህዝቡን የአብዮት ድል የጦር መኮንኖች ሊቀሙና አፋኝ አገዛዛቸውን በደም ላይ ሊያቆሙ ቻሉ። ተራማጁን ኃይል ከፋፍለውም የተወሰኑትን ከጎናቸው በማሰለፍ በህዝብ ትግል ላይ ዘመቱ። ይህ የሚረሳ ተመክሮ የመሰላቸው ወንጀለኞችና ፋሽስታዊ መኮንኖች ዛሬ ተረተረታቸውን ማለትም አሰታቸውን በመጠረቅ አዲስና የፈጠራ ወሬ አሰራጭተው ሊያሳምኑ ቢጥሩም በዚያ ወቅት ከባድ ቀውስ ለቀይ ሽብሩ በትውልድ መግደል ተጠያቂው ያው ደርቅ ይሰፋ መሆኑን መቀየር የሚቻል አልሆነም። አርመኒው ስርዓት በኢትዮጵያዊነት ለመታገል የነበረው ቁርጠኛ ጥረት ግን በብሔረሰብ ደረጃ ተደራጀን ያሉና ግባቸውን ግንጠላ ያደረጉ ቡድኖች በኤርትራ ግንባሮች መዳፍ ስር ገብተው እንቅፋት ሆኑበት። ተኩሳቸው በአገዛዙ ላይ ሳይሆን በአገር ወዳድ ኃይሎች ላይ ሆኖ ይህ ነው የማይባል መዘዙ እስከዛሬ ያለን ጉዳት አደረሱ። ኢያፓ ለምሳሌ ከወያኔ ጋር 9 ጊዜ ድርድር ተቀምጦ በወያኔ እምቢተኛነትና ከትግራይ ውጡልን ድርቅ ያለ አቋም የተነሳ ምንም ቀና ውጤትን ሊያስመዘግብ አልቻለም። የአገር ወዳድ ኃይሎች በየአቅጣጫው መጠቃትም ለገንጣዮች አመችቶ ከግባቸው ሊደርሱ ቻሉ። በኢትዮጵያ አንድነትና ህልውና ላይ ተረማምደው ማለት ነው። ህብረት ያስፈልጋል ሲባል ብዙ ዓመታት ያለፉ ሲሆን የተደረጉ ሙከራዎች መሰረትና ትምህርት አድርጎ እንደገና መሞከሩ አሁንም አስፈላጊ ነው። አንዳንድ ራሳቸውን ለትዝብት የዳረጉ ቡድኖች በራሳቸው ትግል ብቻ አገርን ነጻ የሚያወጡ አስመስለውና ታብየው ቢቀርቡም አቁ ውሎ አድሮ በህዝብ ሁሉ የታወቀ ነውና በዘር በጥቅም የተሳሰረን አረመኔ አገዛዝ በተናጠል ማሸነፍ እንደማይቻል ግልጽ ከሆነ ውሎ አድሯል። ባይሆንም ማኖሮ ወያኔ 25 ዓመታት በጫንቃችን ላይ ባልቆየ ነበር። ቀደም የነበሩ የህብረት ሙከራዎችን እንደ ስህተት ወይም ሽንፈት ወይም ምንም ሳይጠቅሙ እንደፈራረሱ ክስተቶች መገምገሙ ስህተት መሆኑ መታወቅ ያለበት ነው። ለምሳሌ ኢዴሃቅም ሆነ ህብረት ኢዴሃህ ለትግሉ ጠቀሜታ ሰጥተዋል። የፈረሱበት የየራሳቸው የውስጥም የውጭም ምክንያቶች ቢኖሯቸውም ኢዴሃቅ ሰፍቶ በህብረት በመተካቱና ህብረት ደግሞ መሪዎች ነን ባሉት በራሳቸው አድርባይነት በመደናቀፉ በነበሩበት ዓመታት ኃይሎችን በማሰባሰብ ትልቅ አስተዋጽኦ አድርገዋል። ኢዴሃቅ እንዳይቋቋም ከወያኔ ጋር አንድ ሆነው ጎጂ ጥረት ያደረጉትን ሞሮችና በአሜሪካም ተገዝተው ቅንጅቱን ትተው ለወያኔ ያደሩትንና የከዱ ኃይሎችንም እናስታውሳለን። ካለንበት ሁኔታና ከወደፊቱም አንጻር የግንባሮቹን ተመክሮ በተገቢው መንገድ መገምገም ወሳኝ ይሆናል። ውስጣዊ ድክመታቸው ምን ነበር? ወያኔ ሰርጎም ሆነ በሌሎች መንገዶች ሊያፈርሳቸው የሚጠበቅ ነውና ይህን እንደ ምክንያት ማቅረቡ አግባብ አይኖረውም። መጠበቅና መወገድ ያለበት ፈተና በመሆኑ ከዚህ ተያይዞ ግን ሊቀሰም የሚገባው ትምህርት የግንባሩን አመራር በወኔም ሆነ በጽናት ቆራጥነት ላልባሌ ግለሰቦች መስጠት ሊያደርስ የሚችለውን ከባድ ጉዳት ማወቅ ይሆናል። ህብረትንም ቅንጅትንም ሁኔታው የሚጠይቀውን አመራር ባለማግኘታቸው ወያኔ ገፋ ጣል ሊያደርጋቸው ችሏል። በ1997 ዓመተ ምህረት የተፈጸመው ስህተትና የታየው አድርባይነት የባዕድ ቅጥረኝነት እንደ ምሳሌ ሊጠቀስ የሚችል ነው። ህብረትም ቅንጅትም ከውስጣቸው በነበሩ ቡካን ክፍሎች ለፍርሻ ተዳርገዋል። ይህን ተመክሮ ቦታና ሚዛን ሰጥቶ ማየቱ አስፈላጊ ነው። ከዚህ ባሻገር ግን የወያኔን ጥቃት እንዴት እንቋቋም ከሚለው አንጻር ያለፉት ጥረቶች ድክመት በሚገባ ጠቋሚ ይሆናልና በደም የተገኘን ይህን ተመክሮ በአግባብና በጥልቀት ማጤኑ ቀዳሚ ሊሆን ይገባል። የህብረት ጥረቶች ምናልባትም ከመሰረታዊ አደረጃጀታቸው ችግር ሊኖራቸው ችሎ እንደሆነ መመርመርም ተገቢ ነው። በአቅምና በቁጥር ደረጃ በጣም የተራራቁ ኃይሎች በእኩል ድምጽ መሰረት መሰለፋቸው ስህተት ነበርን? የፍልስጤምና ሌሎች ውጤታማ የህብረት ተቋሞች ስናይ አልፋታህ ለነሱ ማዕከል ኃይል ሊሆን እንደቻለው የኛው ሙከራዎች ጠንካራ ማዕከል ማጣታቸው ለድክመታቸው ምክንያት ነበርን? የድርጅቶች ነጻነትም ጥያቄ ለውድቀት ለስኬትም ወሳኝ ሆኖ ሳለ ትዕዛዝ ከባዕድ የሚቀበሉ ኃይሎች የሙት ከተማን አድማ በ1997 ዓመተ ምህረት ከባዕዳን ተመሳጥረው ያደናቀፉትን ያጤኗል። መኖራቸው ገና ከጅማሮ ለጥረቱ መክሸፍ ምክንያት ተደርጎ ሊቀርብ የሚገባው አይደለምን? የ1997ቱ ተመክሮ በጣም ትምህርት አዘል ነው። የብዙ መቶ ንጹሃን ደም ያስገኘውም ነው። የውስጥና የውጭ ፍርሻ ምክንያቶችም ግለሰቦችም ቁልጭ ብለው ታይተዋል። ትግሉንና ህብረቱን ቅንጅቱን ያፈረሱት መሪዎች ግን አሁንም የህዝብ ትግል መሪነን ብለው ሲውገረገሩ የምናይነንና ምንኛ ህዝብ መብቱንና ጥቅሙን ሊያስከብር እንዳልቻለ መታዘብ እንገደዳለን። ዛሬም የህዝብን ትግል ህብረት ሆነ ሁለገብ ትግል እንዳይሰፍን በያቅጣጫው እንቅፋት የሆኑ መሰሪዎች ትላንትም የህብረት ጥረታችንን ጸረ ወያኔ ትግላችንን ያደናቀፉ ናቸው። ይህን በሚገባ ሚዛን ሰጥቶ ማየትና የእርምት ቆራጥ እርምጃ መውሰድም ለነገው ጥረት የግድ አስፈላጊ ሆኖም ይገኛል ማለት ነው። ኢህአፓ የአብዛኛዎቹ ጥረቶች ደጋፊና አካል ሆኖ ቢገኝም በሂደት ድክመቶች ሲያይሉና መፍረስ ሲመጣ ድርጅቱን ተጠያቂ ለማድረግ ክሱ ሲደረደርም ታይቷል። ድርጅቱ እኔ የምለው አልሆነ ህብረት ይፍረስ ብሎ አንድም ለቅንጣትም ያልተንቀሳቀሰ መሆኑ ሐቅ ሆኖ ቢገኝም እስቲ በሌለውበት መክሩ ብሎ ከህብረቱ ምስረታ መድረክ ርቆ ቆይቷል። ከዚያን ጊዜ ጀምሮ በዚህም በዚያም ህብረት ጥምረት ወዘተ እየተባለ የተደረገው ሙከራ ሁሉ የከሸፈና ፍሬ አልባ መሆኑ ግን የሚጠቁመው ለድክመቶቹ ተጠያቂ ይህ ድርጅት አለመሆኑን ነው። ዛሬ ድርጅቱ ደፈር ብሎ ወጥቶ አሰባሳቢ ይሁን የሚለውን ጥሪ ማስተናገድ የሚከብደው ይህ ተመክሮ ስላለና ታጥቦ ጭቃ ላለመሆን እንጂ ሌላ ምክንያት ሊኖር እንደማይችል መገመትም ይገባል። ዘይትና ውሃን ደብልቅ ሙከራዎችም ደግሞ ሲከሽፉ ማየት ተገደናል። ከግንጠላ አቀንቃኝ ድርጅቶች ጋር የተሞከሩትን ህብረቶች ማጤኑ ይበቃል። አገር ወዳድና የአንድነት ኃይሎች ጋር ለማበር በቅድሚያ በመጣር ፈንታ ይህን አይነቱን ዘይት ውሃ ደባልቅ ጥረት ያደረጉ ያው መና ቀርተዋል። የአገር ወዳድና ዴሞክራሲያዊ ኃይሎች ህብረት እንዳይኖር ደግሞ የሚዋደቀው ወያኔ ብቻ ሳይሆን ባዕዳን ደጋፊዎችና በተለይ ሻቢያ ለመሆኑ አንዳፍታም መዘንጋት የሚገባው አይደለም። በኢትዮጵያዊ ድርጅቶች የውስጥ ጉዳይ ጥረት ጣልቃ እየገባ ይኸው እስከዛሬ ጋሬጣ ሆኖ ያለው ሻቢያ መሆኑም ለራሱ ለሻቢያ ሊነገረው የሚገባ ነው። ረዳው ብሎ የሚያደናቅፍ ከነገሌ አትተባበሩ የሚል አንድ አደረኩ ብሎ የሚበታትን እዙን ያልተቀበሉትን በአካልም በህይወትም ደረጃ የሚያጠፋ ድርጅቶችን የሚሰነጣጥቅ ወዘተ ማነበር ማን ነው ለሚሉ ጥያቄዎች የሚሰጠው ሐቅን ተመክሮ መሰረት ያደረገው መልስ ሻቢያ የሚል ነው። ኢትዮጵያዊ ኃይሎች ተባብረው ውሳኔያቸውን ቢያስረግጡ ኖሮ ምናልባትም ተጽዕኖአቸው ከባድና የሚደመጥም ሊሆን ይችል ነበር። ባለመሆኑም ሻቢያ ትግላችን ላይ ይሳለቃል፣ ችግር ፈጣሪም እንዲሆን በር ተከፍቶለታል። ይህን ሐቅ መገንዘብና መፍትሄ መሻት ደግሞ ቸል የማይባል ግዳጅ ሆኖ ይገኛል። ትላንት ለነገ ካልተቀመ ዛሬ ሆነ ነገ ትናንት መስለው ይሰየሙብናል። በቅድሚያ ህብረቶችን ያፈረሱና ድርጅቶችንም የከፋፈሉ የአዲስ ህብረቶች ጥረቶች አካል ሊሆኑ አይገባም። ከመጀመሪያው ወለምታን አስተናግዶ ልሩጥ ይሆናል። አንዳንዶች ያለፈው ይረሳና እርቅ ተደርጎ ሁሉም ይሰባሰብ ይላሉ። ይህን ምክር ተከትለው ነው ኢዲሃቅም ህብረትም ተመስርተው የነበር። አልበጀም። የተወጋው ሳይሆን የወጋው ዋናው የማይረሳ ሆኖ ችግር መፍጠሩ የኢሰፓ ወንጀለኞችን ቀጣይ አቅምና አፍራሽ እንቅስቃሴ ማየት ብቻ ይበቃል። ወንጀለኞች ዛሬ አጠፋን የምትል ቃል ሳትወጣቸው እንዲያውም ደግ አደረግን ብለው እየታበዩ የሀገር አድን ድርጅቶች መሪዎች ነን ብለው ሸብረብ ሲሉ ማየቱ ምጸታችን ሆኖ ይገኛል። በዚህ መስክ የማያወላዳ እርምት መደረጉ ተገቢ ነው። ዋናውና ቀዳሚው የአገር አድኑ ትግል ነው በሚል በህብረት ተካተው የነበሩ የወንጀለኛ አገዛዞች ባለሟሎች ውሎ አድሮ ድመት አመሉን አይተው ሆኑ ብሎ ማስረዳት ኮሎኔል እገሌ፣ አምባሳደር እገሌ፣ ወያኔ የነበር እገሌ ብሎ መዘርዘሩ አስፈላጊ አይሆንም። ሁሉም ያውቃቸዋልና ድርጅቶችም በእነዚህ ተንኮለኞች ተጠልፈው ወይም ተተብትበው ሚናቸው ወደዱም ጠሉም አፍራሽ ሆኖ መገኘቱ ምስጢር አይደለም። ውስጣዊ ጽዳት ካልተደረገ ነጋ ጠባ አለባብሰው ቢያርሱ ባረም ይመለሱ ይከሰትብናል፣ ይጎዳናል። ህብረት አስፈላጊነቱ አጣይቅም ሊመሰረት የሚችልም ነው። በአዲስ መሰረትና አወቃቀር ዓላማቸውና ስልታቸው የሚመሳሰል ድርጅቶች ህልውና ያላቸው የዲሞክራሲ ኃይሎች ሊያብሩ ይገባቸዋል ይቻላልም። ግን ውሃ መልስ ውሃ ቀልስ በሆነ መንገድ ያለፉትን ስህተቶች መድገሙ የሚቻል አይደለም። ይህን በተመለከተ ህብረት ሊመሰርቱ የሚችሉ ኃይሎች ቀደም በህብረት መስረታ ሂደት እንደታየው አስፈላጊውን ውይይት ማድረግና መስማማትም መቻል አለባቸው። 25 ረጅም የመከራ ዓመታት ቢያልፉም የነቶሎቶሎ ቤትን ማቆም የሚጠቅመን አይሆንም። መቀራረብና መወያየት ያስፈልጋል። ይህን እውን ለማድረግ ኢህአፓ የበኩሉን አስተዋጽኦ ለማድረግ ይችላል። በጠንካራ መሰረት ላይ የተገነባ ህብረት ወያኔ ባጓራ ብቻ የሚፈርስ አይሆንም። የሻጥረኞችንም እንቅስቃሴ የሚያቸንፍ ይሆናል። ከህዝብ ጎን ሆኖ ህዝብንም በሐሰት መግለጫዎች ሳይሆን በተጨባጭ ሊያታግል የሚችል ይሆናል። ለዚህ አይነቱ ጥረትና ሙከራም ሁሉም ህያውና ዲሞክራሲያዊ ኃይሎች ዝግጁ ሆነው እንዲገኙ ኢህአፓ ይጠራል። ጸረ ወያኔው የጋራ ትግል ይፋፋም።
I'm not going to be able to do it. بنارج من موتم فتو عفرس بيت عجن شرر يدر بيادرا كبيو مجابي بركن يمينو نو زلال ما فرس ما سمريك يدها ميكو جاچن بسنات يتاترو امنات مو مسارتو فكر نو يفترو مسوسو بنكارانو زارو خلاي بيافرسن انيا يالن بهيو بيت عجن فرو عفرسن
First time